Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች፣ ይህ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚተላለፍላችሁ ፕሮግራም ነው። ዛሬ አርብ ህዳር 10 ቀን 2008 ዓመተ ምህረት ነው። አስተናጋጅ ሰለሞን ክፍሌ ሆናለሁ። ብርሃን ኃይሉ ፕሮግራሙን ትመራለች። አሁን የሰዓቱን ዋና ዋና የዓለም ዜና እንስማ።
ጤና ይስጥልኝ፣ ቆንጅት ታዬ ነኝ ዜናውን የማቀርብላችሁ። ማሊ ዋና ከተማ ባማኮ ውስጥ በሚገኝ አንድ ትልቅ ሆቴል ዛሬ አርብ በጽንፈኛ እስላማዊ ታጣቂዎች ከታገቱት መካከል 80ዎቹ እንደተለቀቁ ተሰማ። የእስልምና ሃይማኖት ቃላት እያሰሙ የሆቴሉን ህንጻ የተቆጣጠሩት ታጣቂዎች ካገቷቸው 170 ሰዎች መካከል 3ቱን ገለዋል። የማሊ ልዩ ኃይሎች ራዲሰን ብሉ በሚባለው ሆቴል በጠቅላላ የተቀሩትን ታጋቾች ለማስለቀቅ በየፎቁ ፍለጋ ይዘዋል ብለዋል የጸጥታ ምንጮች። የዩናይትድ ስቴትስ ልዩ ኃይሎችም ታጋቾቹን በማስለቀቁ ጥረት እየረዱ መሆናቸው ተዘግቧል። በዘገባዎች መሰረት ታጣቂዎቹ ቁርአንን መጥቀስ የቻሉትን እየለዩ ነው የለቀቁት። ሆቴሉን የወረሩት ታጣቂዎች ቢያንስ 4 እንደሆኑ ተመልክቷል። የተባበሩት መንግስታት ድርጅትና የማሊ ወታደሮች ሆቴሉን ከበዋል። ወደዚያ የሚወስዱ መንገዶችም ታጥረዋል። የማሊ መንግስት የመዲናይቱ ነዋሪዎች ወዲያ ወዲህ እንዳይሉ ባሉበት እንዲቀመጡ እያሳሰበ ነው። ለገታው እስካሁን ኃላፊነት የወሰደ ወገን አልተሰማም። ይሁን እንጂ ማሊ ለበርካታ ዓመታት ከአልቃይዳ ጋር ግንኙነት ካላቸው አማጽያን ስትዋጋ ቆይታለች። በማሌዥያ ጉብኝት ላይ የሚገኙት የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ሁኔታውን እየተከታተሉ መሆናቸውን ገልጸዋል። የማሊ ባለስልጣናት እንዳሉት ታጣቂዎቹ ወደ ሆቴሉ ሄደው የወረሩት የዲፕሎማቲክ ሰሌዳ ባለው መኪና ነው። የአውሮፓ ህብረት ባለፈው ሳምንት አርብ በፓሪስ ላይ የደረሰውን የሽብር ጥቃት ተከትሎ የድንበር ቁጥጥሩን አጥብቋል። ከአሁን ቀደም ካለ ፓስፖርት መዘዋወር በሚቻልባቸው ድንበሮች አሁን አዲስ ቁጥጥር ማድረግንም የጨመረ እርምጃ እንደሆነ ነው የተገለጸው። የአውሮፓ የፍትህና የአገር አስተዳደር ሚኒስትሮች ብረሰልስ ላይ አስቸኳይ ስብሰባ እያካሄዱ ናቸው። በ22ቱ የህብረቱ አባል ሀገሮችና አባላት ባልሆኑት ኖርዌይ፣ ስዊትዘርላንድ፣ አይስላንድና ሊችተንስታይን ድንበሮች ላይ ቁጥጥሩን ማጠናከር ስለሚቻልበት መንገድ እየመከሩ መሆናቸው ታውቋል። ሪፑብሊካኖች የሚቆጣጠሩት የዩናይትድ ስቴትስ የተወካዮች ምክር ቤት ፕሬዚደንት ባራክ ኦባማ በሚቀጥለው የአውሮፓውያን አመት 10,000 ኢራቃዊና ሶሪያዊ ስደተኞችን አሜሪካ መጥተው እንዲሰፍሩ ያላቸውን እቅድ ለሚገታው ረቂቅ ህግ ድምጻቸውን ሰጥተዋል። ህጉ በመወሰኛው ምክር ቤት ካለፈ በመሻር ስልጣኔ እጥለዋለሁ ሲሉ ፕሬዚደንቱ ዝተዋል። ብዛት ያላቸው ሪፑብሊካኖችና ጠቀም ያለ ቁጥር ያላቸው የፕሬዚደንቱ ዲሞክራቲክ ፓርቲ አባላት 289 ለ137 በሆነ ድምጽ ነው ይህንን ረቂቅ ህግ ያሳለፉት። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ዜናዎቹን ሰማን፣ አመሰግናለሁ። ከምሽቱ 3 ሰዓት በ19 በ22ና በ25 ሜትር ባንድ አጭር ሞገድ ስርጭታችን ተጨማሪና ሰፋ ያሉ ዜናዎች ይቀርባሉ። ይህ በ1431 መካከለኛ ሞገድ በአማርኛ የሚተላልፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዝግጅት እናልፋለን። የዕለቱ አብይ ርዕስ እዚህ ዋሽንግተን ዲሲ የሚገኘው የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት ክንፍና የቶም ላንቶስ የሰብአዊ መብት ተሟጋች ኮሚሽን የዓለም አቀፍ የጋዜጠኞች መብት ተከራካሪ ድርጅት ሲፒጄ ተሸላሚዎች ምስክርነትን አድምጧል። ከተሸላሚዎቹ አንዱ የዞን 9 ጦማሪያን ቡድን ሲሆን ሶሊያና ሽመልስ ቡድኑን ወክላ ምስክርነቷን ሰጥታለች። ባልደረባችን ጽዮን ግርማ በቦታው ተገኝታ ነበር፣ የሚከተለውን ዘግባለች።
በኒውዮርክ መቀመጫውን ያደረገው ዓለም አቀፍ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ የዘንድሮን የዓለም አቀፍ የመገናኛ ብዙሃን ነጻነት ተሸላሚዎች ለዩናይትድ ስቴትስ የሕግ መወሰኛ ምክር ቤት ክንፍና የቶም ላንቶስ የሰብአዊ መብት ተሟጋች ኮሚሽን አባላት ምስክርነታቸውን እንዲሰጡ አደረገ። በዛሬው ዕለት በዩናይትድ ስቴትስ የሕግ መወሰኛ ምክር ቤት ሪበን ሕንጻ ተገኝተው ምስክርነታቸውን የሰጡት የሲፒጄ ተሸላሚዎች የማሌዥያው ካርቱኒስት ዙልኪፍ አንዋር፣ የፓራጓዩ ጋዜጠኛ ኮንዲሮልስ፣ የሶሪያው ቡድን ራቃና የኢትዮጵያው የኢንተርኔት አምደኞች ዞን 9 ቡድን ናቸው። ተሸላሚዎቹ በየአገራቸው ያለውን የመናገር የመጻፍና የመገናኛ ብዙሃን ነጻነት የሚገኝበትን ሁኔታ አስረድተዋል። የኢትዮጵያውን በሚመለከት የዞን 9 ጦማሪያንን በመወከል ምስክርነቷን ለመስጠት በቦታው የተገኘችው ወይዘሪት ሶሊያና ሽመልስ ስትሆን የጋዜጠኞች የመብት ተሟጋች ድርጅት ሲፒጄ እና ምስክርነቱን ለማድመጥ የተገኙትን አመስግና
That doesn't really mean that like things are changed or like everybody's free now.
ይህ ማለት ሁኔታዎች ተቀይረዋል ሁሉም ነጻ ናቸው ማለት አይደለም። አቃቤ ሕግ ለጠቅላይ ፍርድ ቤት ይግባኝ ብሏል። እስካሁን ምን እንደሚሆን እየተጠባበቅን ነው። በዚህ ሁኔታ ውስጥም ያለን ከጥማሪያን አንዱ የሆነው ዘላለም ክብረት እዚህ መጥቶ ሽልማቱን ይቀበላል የሚል ተስፋ ነበረን። ነገር ግን ከሀገር መውጣት አልቻለም። ዓለም አቀፍ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ የሰጠን ሽልማት ለመቀበል ሲያደርግ ለነበረው ጉዞ ባለፈው እሁድ ኢትዮጵያ አየር መንገድ በሚገኙ የደህንነት አባላት ፓስፖርቱን ተቀምቶ ከሀገር እንዳይወጣ ተከልክሏል።
አያይዛም በኢትዮጵያ ያለው ጉዳይ የዞን 9 ጦማሪያን ጉዳይ ብቻ እንዳልሆነ በመግለጽ ሌሎች ጋዜጠኞችና ጦማሪያን በእስር ስለሚገኙበት ሁኔታ አስረድታለች።
We can also see the other cases we still have dozens of journalists in prison and bloggers.
አሁን በእስር ቤት የሚገኙ ሌሎች ጋዜጠኞችና ጦማሪያን ጉዳይ ማየት እንችላለን። አንዳንዶቹ በቤተሰብና በጓደኛና በወዳጅ ዘመድ መጎብኘት አልቻሉም። መብታቸውን ተነጥቀዋል። እዚህ ላይ የጋዜጠኛ ተመስገን ደሳለኝን ጉዳይ ማንሳት እንችላለን። ተመስገን 3 አመት ተፈርዶበት እስር ቤት ይገኛል። ነገር ግን አሁን በቤተሰብ የመጎብኘት መብቱን ተነጥቋል። ሕክምና የማግኘት መብቱን ተከልክሏል። ትላንት በደረሰኝ አሳዛኝ መረጃ ደግሞ ጆሮው እንዳይሰማ ተደርጓል። ነገር ግን ሆስፒታል እንዳይሄድም ተከልክሏል። ይህ በሁሉም ጋዜጠኞች ላይ እየሆነ ያለ ነው። በእስክንድር ነጋም ላይ ሆኗል።
ወይዘሪት ሶሊያና ሽመልስ በኢትዮጵያ ውስጥ ከመናገርና ከመጻፍ በአጠቃላይ ከመገናኛ ብዙሃን ነጻነት ጋር በተያያዘ አለ ያለችውን ችግር ካስረዳች በኋላ ለአሜሪካ መንግስት ይሆናል ያለችውን ምክረ ሐሳብ ጠቁማለች። ከምስክርነት መስማት ሂደቱ በኋላ አግኝቼ አነጋግሬያት ነበር። ዘላለም ክብረት እዚህ ተገኝቶ ሽልማቱን ለመቀበል ያልቻለበት ምክንያት ምንድነው ስል ጠይቄያታለሁ።
እንግዲህ ያው ምክንያቱም ማውቅ ያስቸግራል። አላወቅንም ሲፒጄ ከሰጠን የዓለም አቀፍ የፕሬስ ነጻነት አዋርድ ውጪ ሌላ የኢንተርኔት ላይ የጥሩ ኢንተርኔት ሲቲዝን ቤስት ሲቲዝን ብሎገር በሚል የሰጡን አንድ ሽልማት ነበረ። በዓለም አቀፍ የድንበር የለሽ ጋዜጠኞች ድንበር የለሽ ሪፖርተርስ ኦፍ ቦርደርስ የሚባለው ድርጅት እና እሱን ሽልማት ለመቀበል ነበረ ዘላለም ሄደ የነበረው። አዲስ አበባ ኤርፖርት ላይ እንዳይወጣ ተከልክሏል። ያው የተከለከለበት ምክንያት በግልጽ ያኔ ያልተነገረው መውጣት እንደማትችል ነው መናቀው ብለው ነው ፓስፖርቱን ወስደው የመለሱት ማለት ነው። ከዛ በኋላም በተደጋጋሚ ሄዶ ጥያቄዎችን ጠይቋል። ለምን እንደሆነ ምክንያቱ ከበላይ ትዕዛዝ ከናገኝ ድረስ አሁን ምንም ልንልህ አንችልም እንደውልልሃለን ብለው ነው የከለከሉት ማለት ነው። በህግ ስናየው በህግ ከሀገር እንዳይወጣ የተከለከለውና በዋስትና የሚገኘው ጦማሪ በፍቃዱ ኃይሉ ብቻ ነው። ሌሎች ከእስር ሲፈቱና በተለይ ደግሞ ነጻ ተብለው ወይም አቃቢ ህግ ክሱን አቋርጫለሁ ብሎ ሲወጣ የሚታሰበው ሀሳብን የነጻነት የመግለጽ መብታቸውም ሆነ በመንቀሳቀስ መብታቸው ተጠብቋል ተብሎ ነው መታሰብ ያለበት። እንግዲህ ግን በተግባር እየሆነ ያለው እንደዛ አይደለም። ስለዚህ አንቀጽ 27ም አንቀጽ 32ም 29ም 32ም እየተከበሩ አይደለም ብዬ ነው የማስበው።
ዛሬ እንግዲህ ቀርበሽ ቃልሽን ሰጥተሻል። ምንድን ነው የሚጠቅመው?
ይሄ የሚጠቅመው ምንድን ነው? ያው አገር ቤት ሆኖ ከጦማር ከመጻፍ የተለያየ እንቅስቃሴዎች ከማረክ የበለጠ የሚጠቅም ሆኖ አይደለም። ዋናው አገር ቤት ያለው እንቅስቃሴ ማረክ ጦማር መጻፍና አገር ቤት ያለው ሐሳብ መንጻት የመግለጽ መብት እንዲከበር መሞከር ነው። ግን ከዛ ውጪ አገር ቤት ያሉ ድምጾች በውጪ አገር ባሉ ተቋማት በኩል እንዲታወቁ እንዲደመጡና ደግሞ በትክክል አገር ቤት ይሆን ያለውንም ነገር ለዓለም አቀፍ ማህበረሰቡ መልእክቱን ለማድረስ አንደኛ ይረዳል። ሌላኛው ከዛ በተጨማሪ ግን ይሄ የአሜሪካን ኮንግረስ ከኢትዮጵያ መንግስት ጋር ጠንካራ ግንኙነት አለው። ስለዚህ ይሄን ጉዳይ ባወቁ ቁጥር ከኢትዮጵያ መንግስት ጋር ያላቸው ግንኙነት ላይ እነዚህ አይነት የሰብአዊ መብትን ሐሳብና የነጻነት መግለጽን ጉዳይ ላይ የተመለከቱ ጉዳዮችንም እንደ አንድ ጉዳይ አድርገው እንዲያነሱ ያው ተጽዕኖ ጫናም ለመፍጠር በቂ መረጃም ለመስጠት ነው። የመጀመሪያው ጥቅሙ እንግዲህ እሱ ነው። ከዛ ውጪም ግን ይሄኛው ደግሞ ከአገር ውጪ ያለው ምህዳር እንደዚህ አይነት የተለያየ ዓለም አቀፍ ተቋማትን መንገር እኛ ካልነገረን መረጃ አይደርስም። ከዛም በተጨማሪ ደግሞ ሁሉ ጊዜ ከአገር ቤት የሚወጣው ዜና በመንግስት በኩል ደግሞ ልማትን አገሪቷ ለውጥን የመሳሰሉትን ስለሆነ ያንን መረጃ አይደርስም እና እሱ መረጃ ካውንተር አርጊው ለማድረግ ወይም ደግሞ በሌላ በኩልም እነዚህ አይነት ችግሮች አሉ የሚለውንም ነገር ለማሳየት ይረዳል። ስለዚህ እኛ እዚህ ካልተናገር ነው አሁን እንደሚታወቀው አብዛኛውን ዶሚኔት እያደረገ ያለው ዜና የልማትና የለውጥ አገሪቷ ውስጥ ያለ ለውጥ ዜና ነው። ሌሎቹ የመብትና ከሰብአዊ መብት ጋር የተያዙ ችግሮች አይታዩ ብዙ ጊዜ አይነገሩም እና ያ ስለማይወጣ እሱን ድምጽ ይበልጥ አውቆ ካውንተር አርጊው ለማድረግና በዚህኛውም በኩል እንዲህ አይነት ችግሮች አሉ እየተከናወነ ያለው ልማት የተከናወነ ቢሆንም የሚለውን ሀሳብ ለመግለጽ ይረዳልና የአሜሪካ መንግስት አካላት መረጃ መስጠትም ጥሩ ነው። ለዓለም አቀፍ ማህበረሰቡ መረጃ መስጠቱ ጥሩ ነው። ከዛ ውጭ ደግሞ ዲስኮርሱንም ካውንተር ባላንስ ማድረግ አንደኛው በኩል ብቻ አይደለም ሚዛን የሚደፋለው በዚህኛውም በኩል እኛም አለን በእነዚህ አይነት ነገሮች ውስጥ ያለፍን የሚለውንም ነገር አብሮ ሚዛናዊ ለማድረግ ይጠቅማል።
የጋዜጠኞች መብት ተሟጋች ድርጅት የአፍሪካ ተመራማሪ ሱ ቫላንታይንን ይህ ፕሮግራም ምን ይጠቅማል ብያቸው ነበር።
This session is for members of the Human Rights Committees
በአሜሪካ መንግስት የሰብአዊ መብትና ለህግ መወሰኛ ምክር ቤት አባላት የተዘጋጀ ነው። እነሱ ኢትዮጵያ ውስጥ ጋዜጠኞች የሚገኙበትን እውነተኛ ሁኔታ ማወቃቸው ከኢትዮጵያ መንግስት ጋር በሚሰሩበትና በሚደራደሩበት ጊዜ መንግስቱ ላይ ግፊት ያሳድሩበታል ብለን እናምናለን። 18 ዓመት ተፈርዶበት እስር ቤት የሚገኘው ጋዜጠኛ እስክንድር ነጋ፣ ውብሸት ታየ፣ ተመስገን ደሳለኝ እና ሌሎች በርካታ ጋዜጠኞችና ጦማሪያን ከእስር እንዲወጡ የአሜሪካ መንግስት ግፊት ያደርጋል ብለን እናምናለን።
በመጨረሻም የዓለም አቀፍ የመብት ተሟጋች ጋዜጠኞች ድርጅት ጋዜጠኞቹ ከእስር እንዲለቀቁ ጠንክሮ እንደሚሰራ ተናግረዋል።
አብይ ርዕሱን ነበር ያደመጥነው። ወደ ሁለተኛው ቅንብር እንሸጋገራለን። አንቀጽ 39 እና የቅማንት ኢትዮጵያውያን ጥያቄ ክፍል 2።
አዎ፣ ትናንት የቅማንትን ብሔረሰብ አኗኗርና ባህል እንዲሁም ስላነሱት የማንነት ጥያቄ ከእንግዶቼ ጋር ተወያይተናል። ሕገ መንግሥታዊ መብት አኳያ ባነሱት ጥያቄ ዙሪያ ብንዋይም ታዲያ ያ ሁሉ ግን ዋናውን ጉዳይ ማለትም ደረሰብን የሚሉትን ችግር መነሻና ምክንያት በወጉ አልፈተሸም። ቅማንት አማራ ነው አይደለም? የአንቀጽ 39 መብቱ ተጥሷል ተከብሯል? አንገብጋቢው ነጥብ ያ ባይሆንም ትናንት ሄደንበታል። ዋናው ጉዳይና ነጥቡ ለምንድነው ሰው የሚገደለው? ሰው መብቱን በመጠየቁ ለምን ይንገላታል? ለምን ይሰደዳል? ይሄ ነገር በውይይት ሊፈታ ሲገባው በአንድ ክፍለ ሀገር ሕዝብ መካከል ለምንድነው መለያየትና በክፉ መታየት የተፈጠረው? ማን ነው የዚህ ነገር አራማጅ? በእነዚህ ወቅታዊና አሁን በሚታዩ ችግሮች ዙሪያ ነው መወያየት ያለብን። እናም ዛሬ ያንን ነው የምንመለከተው። ከዚያ በፊት ግን አንድ ነጥብ አለ፣ ከትናንቱ ውይይት በእንጥልጥል የቀረ። የሲያትል ዋሽንግቶና እንግዳይ ወይዘሮ አበባ ተፈሪ የቅማንት ሕዝብ አንቀጽ 39 የሚጠይቀውን መስፈርት በሙሉ ያሟላል፣ የራሱ ቋንቋ፣ የራሱ ባህል ወዘተረፈ ያለው ነው ማለት ሲጀምሩ ውይይቱ ተቋርጧል በሰዓት እጥረት። የዚያን ዝርዝርና ስለ ወቅቱ ጦርነትን ባጭሩ ተናግረው ወደ ዛሬዎቹ እንግዶቼ እናልፋለን። እሺ ወይዘሮ አበባ፣
እኔ አሁን እያልኩ ያለው መስፈርቱን ስላሟላ ነው። ፌዴራል ገቨርንመንቱ አስጠንቶ የራሱን ጥናት የፈቀደላቸው።
የፌዴራል መንግስቱ አስጠንቶ ከተፈቀደ በኋላ ለምን ተከለከለ ነው?
ከተፈቀደ በኋላ የክልል መንግስቱ እኛ እንፈታላቸዋለን ለእኛ መልሳችሁ ስጡን ብለው ወስደው ነው 42 ቀበሌ ብቻ ይገባችኋል ሌላ አይገባችሁም ብለው አሁን ጦርነቱ በሱ ምክንያት ነው
ከ126
ቀበሌ ካልኖረ 46ን ቀበሌስ እንዴት ፈቀዱ
ስንት ጊዜ ሆነ አሁን በዚህ ጥያቄ የተነሳ
ለብዙ ጊዜ አንዳንዴ ዝም ብለው ሲታሰሩ ስራቸው ሲፈናቀሉ ምናምን ቆይተዋል በጣም ግን ጦርነት የተጀመረው በሰኔ ላይ አይከል የተጨፈጨፉት ፌደራል ፈቅዶልናል መልስ ይሰጥም ብለው እንትን ሲሉ ገበያ ላይ የጨፈጨፏቸው እንግዲህ ሰምታችሁ ይሆናል አሁን ደንበኛ ጦርነት የሆነው በአይከል በጭልጋ በጮንጮቅ በሮቢት ትክልድንጊያ እንዲሁም በየአካባቢው ማውራ ነው እንግዲህ ህጻናቶች የታረዱት እዛ አካባቢ ወንደሮች ማርያም እና ጋባገል አገር ድረስ በመሄድ አሁን ቤታቸው ነው እንግዲህ ጦርነቱን የጀመሩባቸው ማለት ነው።
አድማጮች ማን ይመስክር የነበረ ነውና ከጎንደር ካነጋገርኳቸው እንግዶቼ ጋር ላስተዋውቃችሁ።
ሱራፌል ባላለሁ።
ሱራፌል ማን አሉኝ?
ቢረዳ።
የት ነው የሚኖሩት?
ጎንደር።
የት ጎንደር? የት አካባቢ?
ጎንደር ከተማው ነው የምኖረው። ቅማንት ነው።
ቅማንት ነውት?
አዎ። በማንነት ግን ያው ዞሮ ዞሮ የቅማንት ብሔረሰብ ራስን የቻለ ነው። የአማራ ብሔረሰብ ደግሞ ራስን የቻለ ነው።
ምንድን ነው በቅማንት ብሔረሰብ ላይ ተፈጠረ የሚባለው ችግር?
የቅማንት ብሔረሰብ ጥያቄ የማንነትና የራስ አስተዳደር ጥያቄ ነው። ጥያቄው እንደ ሌሎች ብሔር ብሔረሰቦች ፈቀድልኝ የሚል ያው ህገ መንግስታዊ ጥያቄ ነው የቀረበው። የአማራ ክልል ምክር ቤት ባለፈው አመት የማንነትና የራስ አስተዳደሩን ያው ከብዙ ጊዜ ማጉላላት በኋላ ጥያቄው መልሷል።
ማለት ተፈቀደ ነው የሚሉኝ?
ተፈቅዷል። የቅማንት ብሔረሰብ ደስ ብሎት እንደ ትልቅ ነገር ነው የተቀበለው። ግን የቀረው ነገር ምንድን ነው? ከተጠየቁት ወረዳዎች ውስጥ እና ቀበሌዎች ውስጥ 42 ቀበሌ ብቻ ፈቅደናል የሚል ስለሆነ ይሄን ነው ህዝቡ ያልተቀበለው የነበረው በወቅቱ።
በዚህ ምክንያት እየደረሰባችሁ ያለው ችግር ምንድን ነው? በትክክል እስቲ ግለጡልኝ።
በተለይ ያው እንደዚህ ኮሚቴ ሆነው በሚሰሩ ሰዎች፣ በባለሀብትነት የሚንቀሳቀሱ ግለሰቦች ላይ የማዋከብ ከቦታቸው እንዲፈናቀሉ የማድረግ እንዲህ አይነት ነገሮች ኢቭን የግድያ እንትኖች ሁሉ እንዳሉ ነው። ያው እንደ አንድ ግለሰብ እዚህም በቅርበትም ስላለው የምሰማው ነገር እሱ ነው።
የተገደሉ ሰዎች ስም ቢቻል ይኖሮታል አቶ ስራፊ?
እሱ መረጃ የለኝም፣ ግን በሰኔ 6 ላይ ባለፈው አመት 2007 ዓ.ም ጭልጋ ወረዳ ላይ ወደ 6 ሰዎች እንደሞቱ መረጃው ኢንፎርሜሽን አለኝ። ከዛ ውጪ ከዛ ወዲህ ደግሞ አሁን በሰሞኑን የተከሰተ አንድ ችግር ነበር። በዛም በርካታ ሰዎች እንደሞቱ፣ ከመኖሪያ ቦታቸው እንደተፈናቀሉ፣ ኢቭን እስካሁን ድረስ ከ6 ወር 7 ወር በላይ ወደ ቤታቸው ያልተመለሱ እንዳሉ ያው ኢንፎርሜሽን አለ።
ግን የታሰሩ ሰዎችስ ቤት ንብረት ጥለው የተደብቁና የሸሹ ሰዎች ስም ወይም ዝርዝር ያውቃሉ?
ስም ዝርዝር ተስን አንድ ሁለት ሰዎች ካልሆነ በሙሉ ዝርዝራቸውን አላውቀውም። ግን ያው በእርግጠኝነት ተሰደዱ የታሰሩ አሉ። ወደ 17 ሰዎች አሁን ይህን ያለ ፍርድ ቤት ቀርበው ክስ ሳይመሰረትባቸው ለበርካታ ጊዜ በእስር ቤት የመቆየት እንዲንጋ ነገሮች አሉ። ያው እሱ ደግሞ በህግ የተያዘ ጉዳይ ነው። የጠበቃ ብሔረሰብ አቋቁሞ ያው በህግ ክርክር ላይ ያሉ ሰዎች አሉ።
እርስዎ ምንም አልደረሰበትም? ጎንደር ውስጥ ነው የምኖረው ብለውኛል። መሀል ጎንደር?
አዎ፣ እኔ ምንም አልደረሰብኝም።
ቀጣዩዋ እንግዳዬም ከዚያው ከጎንደር ናቸው።
በየነሽ ነቀባላሉ።
የት ነው የሚኖሩት አሁን?
ጭልጋ አካባቢ ነኝ።
የቅማንት ሰው ነዎት?
አዎ፣ ቅማንት ነኝ።
ምንድን ነው ያለውን ሁኔታ እርስዎ በደንብ ያውቃሉ? እስቲ ይንገሩኝ።
መብታችን ይሰጠንና ያው ሁሉ ብሔር እንደተሰጠው ይከበርልን፣ እርስ በርሳችን እንስተዳደር የሚለው ጥያቄ ያው የሁሉም ጥያቄ ነው። ከህፃን እስከ አዋቂው ድረስ ጥያቄው በሚነሳ ጊዜ ጥያቄ ያነሱን ሰዎች በሙሉ ጠሉብን። በቃ አሁን የኮሚቴ አባላት ይህን ጥያቄ ያስመልሳሉ ብሎ ህዝብ የወከላቸውን ሰዎች በቃ መግቢያ መውጫ ሳጣ። በአንዳንድ የመንግስት ሰራተኞች፣ መምህራኖች ምናምን ይህን ጥያቄ መድረክም ሲያነሱ እንዲሁ በሀሳብም ሲወያዩ በተገኘ ይዞ ማሰር መደብደብ ነው ማሰደድ ነው። በቃ አሁን ኮሚቴው ሲሰደድ ህዝቡ አጠቃላይ በጣም ተበሳጭ።
ኮሚቴ ነበረ?
አዎ። የዚህ ጥያቄ ህዝብ የመረጣቸው የወከላቸው ጥያቄውን የሚያስመልሱ ወደ መንግስት ቢያቀርቡ የኮሚቴ አደረጃጀት ነበረ። አሁን ኮሚቴውን በሙሉ በቃ አን እየሆነ በቃ አሁን
ፈረሰ። ኮሚቴው
ያው በቃ ፈረሰ ማለት ነው። አሁን ፈርሷል። አሁን አቋሙ የለም። ዝም ብሎ ህዝቡ ነው የሚንጫጫው። ከላይ እስከታች ህዝቡ ነው የሚንጫጫው እንጂ ኮሚቴዎች አሁን በቃ ተደብቀው በየ
በየገጠሩ በየዘመዱ እየተሽለኮለኩ ነው ያሉት። ተሰራቸው እየተባሩ የተገኙትም ታስረዋል፣ የሞቱም አሉ፣ የተገደሉ ሌሎችም አሁን በዘመድ በገጠር ያሉትም እየታደኑ ነው ያሉት። አሁን ዝም ብሎ በቃ ህገወጥ የሆነ ማደኛ አውጥተናል ይላሉ። ማደኛ አልባ የተገኙትም ደግሞ ማደኛ አልወጣባቸው የምንላቸውም ተገኙ መታሰር ነው። ከትላንትና ባለው ተማሪዎች ይታሰራሉ፣ መምህራኖቻችን ይፈቱልን፣ የተሰደዱት ይምጡልን ሲሉ ፈርቶ የተደበቁ መምህራን አሉ፣ እነሱም ይምጡልን ሲሉ ተማሪውንም ማሰር ነው፣ መደብደብ ነው። በጣም ከባድ ነው፣ ወከባ ነው። በቃ አሁን እንዲያው ጥያቄው ብዙ ጊዜው ነው፣ ግን ከሰኔ ስድስት ወዲህ ያለ ነው ኑሮ ግን ኑሮ አይባልም። አሁንም ድረስ ድብደባው አለ፣ ሽብሮ አለ። እንዲያው ምን ማድረግ እንዳለብን እንዲያው ከባድ ነው በጣም። እስረኞች በጭልጋ 22 ሰዎች ታስረው ክረምቱን ከርመዋል። ይኸው 5 ወራቸው ነው። ነሐሴ አካባቢ ደግሞ ከዩኒቨርሲቲ ክረምት የሚማር መምህራን ደግሞ እንዲሁም እሱም ኮሚቴ ነበረ በሚል ፈተና ላይ እንዲሁ አሸብረው አንስተው አስረውታል 23ኛ። ከዛ በቃ እስካሁንም ድረስ ምንም ለውጥ የለም። ስርዓቱ ጨምሯል። ተማሪዎችን በርካታ ተማሪዎች ታስረዋልኝ። አሁን ራሱ ቁጥሩን መናገር እለት ከእለት ስለሚጨመር ቁጥሩን መናገር አይቻልም። መተማ ላይ አሁን እንደ ውሻ ጠብቀው ነው ያሉት። አሁን ህዝቡ አርሶ አደሩ መኸር አይሸክፍም። አሁን ዛሬ አዝመራው ሜዳ ላይ ቀርቷልኝ። ጤፍ አይታጨድም፣ ሰሊጥ ታጭዶ በወግ አልተረገፈም። ሁሉ ሰው በቃ ልጆቻችን ሳይገሉ እኛ በሩ ላይ በጀመሪያ መሞት አለብን በሚል አርሶ አደሩ ዝም ብሎ በሜዳው ፈሶ ነው ያለው አዝመራው መሸከፍ ትቶ እና ለአርማጭሆን በተመሳሳይ ለአርማጭሆ አሁን ማውራ አካባቢ በርካታ ሰዎች ነው የተጎዱብን። ሰሞኑን አሰቃቂ ነው በጣም።
ከእርስዎ በኩል ከእርስዎ ቤተሰብ በኩል የተደረሰ ችግር አለ ወይዘሮ?
ያው ሁሉም ቤተሰብ ነው በቃ። አሁን የታሰሩ ወንድሞቻችን አሉ።
ትዳር አለዎት?
ትዳር የለኝም፣ እማውራ ነኝ። የሁለት ልጆች እናት ነኝ፣ እማውራ ነኝ።
ልጆቹ ደህና ናቸው?
አቤት።
ልጆቹ አሉ? ደህና ናቸው? ችግር አልደረሰባቸው?
ደህና ናቸው። አሁን አሉ። ያው እኔ ከኔ ተነጥለው ነው ያሉት። እኔም አሁን በቃ ብገኝ ሞት ይሆናልኝ። ጥያቄውን በመድረክ ብዙ ጊዜ ስለማነሳ በስብሰባ ዝም ብዬ በቃ አሁን ቤቴ ላይ ማደር አልችልም። በየቦታው እየተዘዋወርኩ በዘመድ በገጠር ነው የምኖረው እና በጣም ከባድ ነው። አሁንም ጦሩ እንደተቀመጠ ነው በአካባቢ ጉባጀጀቢትን ለመደብደብ አንድ መንጋ ጦር ሽንፋ ላይ ተከዝኗል። ይሁም ላይ አርማጭሆም ትክል ደንጌ አካባቢ አለ። ጭልጋም በለት በለት በቃ እንዲያው እንዳሸን ነው የሚያፈሉት። እኔ ከየት ማጥጠው እንደሚያመጡት አይታወቅም። ይሄ ልዩ ኃይል የሚባል የታጠቀ ኃይል በቃ በየቦታው እያስጨነቀ በተናጠለ አንዳንድ ሰዎችን ሲያገኝ እየደበደበ የእስር ቤት አሁን እስር ቤቱ አልችል እስከሚል ድረስ ነው ጭልጋ አሁን ተጨንቆ ነው ያለ። እስር ቤቱ በጣም ከባድ።
እንግዶችን በሙሉ አመሰግናለሁ። አድማጮች፣ የመንግስትን አስተያየት በተለይም ከክልሉ ባለስልጣናት በኩል ለማግኘት ከትናንት ጀምሮ ባሉኝ ስልኮች ሁሉ ያደረግኩት ሙከራ አልተሳካም። እንቀጥላለን፣ እንዳገኘን እናቀርባለን። ይመለከተናል የሚሉ አካላት እንደሚተባበሩንም ተስፋ እናደርጋለን። ለአሁኑ ሰላም።
ተከታዩና የመጨረሻው ዘገባ ላይ ደርሰናል። በኢትዮጵያ ከቴክኒሽያን እስከ ዋናና ረዳት አብራሪ በሴቶች ብቻ የተካሄደውና በአይነቱ የመጀመሪያ የሆነው በረራ የሴቶችን አቅም እንደሚያሳይ ሌሎችንም እንደሚያበረታታ ተገልጿል። በመጪው የፈረንጆቹ ዓመት 70ኛ ዓመት በዓሉን የሚያከብረው የኢትዮጵያ አየር መንገድ ባዘጋጀው የዚህ በረራ ሥነ ሥርዓት ላይ የተናገሩ ሁሉም ይህንኑ ሐሳብ አንጸባርቀዋል። በስፍራው የነበረው እስክንድር ፍሬው ተከታዩን ዘገባ ልኳል።
ትናንት እኩለ ሌሊት ላይ የሉሲ ልጆች ሰማዩን ተቆጣጠሩ። የኢትዮጵያ አየር መንገድ ያወጣው መግለጫ ይህንን መልእክት ያስተላለፈ ነበር። የሉሲ ልጆች ከአዲስ አበባ ወደ ባንኮክ በመብረር ሰማዩን ይቆጣጠሩታል ይላል መግለጫው ቃል በቃል። አብራሪዋ፣ ረዳቷና ሌሎች የበረራው ሰራተኞች እንደዚሁም ቴክኒሻኖችና ቀሪዎቹ ባለሙያዎች ሴቶች የሆኑበት በረራ የተካሄደውም ትናንት እኩለ ሌሊት ላይ ነው። በዋና ካፒቴን አምሳለ ጓዱና በረዳቷ ሰላማዊት ተስፋዬ የተመራው በረራ መዳረሻ ባንኮክ ስትሆን ቀዳማዊት እመቤት ሮማን ተስፋዬን ጨምሮ ታዋቂና ስኬታማ ሴቶች እንደዚሁም ሌሎች ተጋባዦች አብረው ተጉዘዋል። ከበረራው በፊት በተካሄደው ስነ ስርዓትም ሴቶች እድል ከተሰጣቸው ጥበብን ከተማሩ እስከምን መሄድ እንደሚችሉ በዜማ ጭምር ተንጸባርቋል። በሥነ ሥርዓቱ ላይ የተናገሩ አስተያየታቸውን የሰጡ ሁሉም ይህንን መልእክት አስተጋብተዋል። የኢትዮጵያ አየር መንገድ ዋና ሥራ አስፈጻሚ ተወልደ ገብረ ማርያም ለጋዜጠኞች አብራሩት በረራው በርካታ ሴቶችን እንደሚያነቃቃ ነው።
It's going to be very inspiring for all the women all over the world.
በዓለም ላይ ያሉ ሴቶችን በከፍተኛ ደረጃ የሚያነቃቃ ይሆናል። በአቪዬሽን ዘርፍ ያሉትን በተለይም ደግሞ አፍሪካውያን ሴቶችን። እንደምታውቁት በዚህ በአፍሪካ አህጉር የሴቶችን አቅም ከመገንባት አንጻር ወደ ኋላ ቀርተናል። ስለዚህ ይህ በ21ኛው መቶ ክፍለ ዘመን ብሩህ ዕጣ ፈንታ እንዳላቸው ለማሳየት በትምህርት ቤት የሚገኙ ሴቶችን ያነቃቃል።
የኢትዮጵያ አየር መንገድ የተመሰረተበትን 70ኛ ዓመት በዓል በመጪው የፈረንጆች ዓመት እንደሚያከብር የማርኬቲንግ ምክትል ፕሬዝዳንት ራሄል አሰፋ አስታውሰዋል። የትናንቱ በረራም አየር መንገዱ ሴቶችን ከማብቃት አንጻር የሰራውን ስራ ለማስተዋወቅ ጥሩ አጋጣሚ እንደሆነ ያምናሉ።
ሁሉ መስክ የሰለጠኑ በበቂ ችሎታ ላይ የሚገኙ የሚያንቀሳቀሱ ሴቶች አሉ በየዲፓርትመንቱ። ያ ግን የታወቀ ጉዳይ አይደለም። ስለዚህ ያንንም እናሳይበት 70ኛ አመታችንን እናከብርበትን በዚህ አንዱ የመጀመሪያው ዓለምንም እናሳውቅበት አጋጣሚ ለምን አናደርገው የሚል ሐሳብ መጣ። በሁሉም ዘንድ አድሚደገፍ ሐሳብ ሆኖ ተገኘ። በዛ ዝግጅቱን ጀመርን ማለት ነው።
በበረራው ተሳታፊ ከሆኑት አንዷ የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት የክብር ፕሬዝዳንት ሙሉ ሰለሞን ሴቶች ያላቸውን አቅም እንዲረዱ አስተዋጽኦ እንደሚኖረው ተናግረዋል።
ሰዎች ቆም ብሎ እንዲያስቡ፣ ሴቶችም አንዳንድ ጊዜ ያንን ካፓሲቲያችን መኖሩን አናቅም። መኖሩን ብናቅ አድንቀን ያንን ነገር እንደ ችሎታ ጸጋችን አንቆጥርም። ሁልጊዜ የጎደለንን ነገር ነው የምንቆጥረው። ይሄ ግን ትልቅ ጸጋ ነው ለሴቶች አይደለም። ሴቶች ከወንዶች እኩል አውሮፕላን ብርቅ ነው፣ ሴት አያበርም እንዲህ ነው የሚባልበት ቀርቶ ሴቶች አብራሪ ቴክኒሽያኖችም ሁሉም እነሱ ሆነው እያሉ የእኛ ጸጋ ነው ይሄ አለን ብለን ከአንገት ቀና አድርጎ ከመሄድ ይልቅ ይሄ ጎለኛል ይሄ ጎለኛል የሚለው ነው የምንቆጥረው። ስለዚህ ይሄን ፖቴንሻል ይሄን ካፓሲቲ የሚያጎላ ሰዎች ቆም ብለው እንዲያው ወንዶች ወንድሞቻችን እንዲረዱ ሴቶችም እንዲረዱ ከሁሉም በላይ ሴቶች እኛ ለካ ይሄን እንችላለን የሚለውን ነገር እንዲገነዘቡ የውስጥ ጥንካሬ እንዲያመጡ ስለሚያግዝ ከፍተኛ መልእክት አለው ብዬ ነው የማስበው።
አጋጣሚው በሴቶች ላይ ያለውን አሉታዊ አመለካከት ለመስበር እንደሚያግዝ ያስረዳችሁ ደግሞ በበጎ አድራጎት ተግባር የምትታወቀው የህግ ባለሙያ የትነበርሽ ንጉሴ ናት።
እንግዲህ ይሄ በረራ ሁለት ነገር ነው። ሴቶች ከተገልጋይነት ባሻገር የአገልጋይነት ሚናን ሙሉ በሙሉ መቆጣጠር ይችላሉ ነው። ሌላው እንግዲህ አይቻልም የሚባሉትን ዘርፎች ሰብረው ገብተዋል። ግን አንዳንድ ሰዎች አይ ወንዶች ባይኖሩ ኖሮ አይችሉትም የሚል አመለካከት ያላቸው ሰዎች አሉ እና ይሄኛውን አመለካከት ለመስበር ተግባራዊ አጋጣሚ ነው የሚሆነው እና የሚያሳየውም ኢትዮጵያ አየር መንገድ እንግዲህ ባንኮክ ድረስ ብሎም ደግሞ ከባንኮክ በኋላ በሴቶች ብቻ ከኤርፖርት ጀምሮ ከአየር ማረፊያው ከሻንጣ መጫኑ ከሁሉም ከካስተምስ ኢሚግሬሽን ጀምሮ በሴቶች ብቻ መሄድ ከቻለ ኢትዮጵያም ያንን መሄድ ትችላለች። ነገር ግን ይሄ እምነት ኖሮ ግን በጋራ በመሆን አብረን በመስራት አብረን በመቆም ላይ አምነን ለሴቶች ተገቢውን ቦታ እንስጥ የሚለውን መልእክት ያስተላልፋል ብዬ አስባለሁ።
እስካሁን ባለው መረጃ በኢትዮጵያ አየር መንገድ ያሉት አብራሪዎችና ረዳት አብራሪዎች ቁጥር 11 ብቻ ነው። ለዚህ ቁጥር ማነስ አንዱ ምክንያት በራሳቸው በሴቶች ውስጥ ያለው አልችልም የሚል ስሜት መሆኑን ረዳት አብራሪ ቃል ኪዳን ግርማ ትገልጻለች።
ሴት ልጅ እንደዚህ ማድረግ አትችልም የሚባሉት ነገሮች ስላሉ ነው እንጂ ምንም ፈተና የለውም። ከራሳችን ከጭንቅላታችን ውስጥ ካለው ነገር ውጪ ምንም ፈተና የለውም። እኩል ነው ከወንዶቹ እኩል ነው የኛ ፈተና።
እነዚህ ነው የማይመጡት ሴቶቹ ወደዚህ አይነት ስልጠና እያልሽኝ ነው? ብቃቱ እያላቸው መስፈርቱን እያሟሉ ነው የማይመጡት?
ልክ ነው። እያላቸው ብቃቱ እያላቸው ከራሳቸው ከጭንቅላታቸው ከፍራቻ ልችለው አልችልም እንዴት ነው ይሆናለሁ ከሚለው አንጻር ምንም የሚያቀታቸው ነገር የለም።
አውሮፕላን አብራሪዎችን ጨምሮ በተለያዩ ዘርፎች ያለው የሴቶች ተዋጽኦ በሚጠበቀው ደረጃ ለመሆኑን ያስታወሱት ቀዳማዊት እመቤት ሮማን ተስፋዬ የዚህ ምክንያቱ ቤተሰባዊና ማህበራዊ ጫና መሆኑን አብራርተዋል።
በረራው ላይ አሁን 11 ሴቶች ብቻ ናቸው ያሉት። አገር መምራት ላይ በሚኒስትርነት 3-4 ሴቶች ብቻ ነው ያሉን። ለምን መሰላችሁ? ሌሎቹን ሚኒስትሮች ስንወልድ ስናሳድግ እነሱን ስናሰማምር ስንመክር መከራ ስናይ ያንን ስራ የሚሰራ ሌላ አካል ቢኖር ኖሮ አይደለም አውሮፕላን ይህን ሌላ ከዛ የተለየ ነገር ይፈጠርና እንበርበት ነበር።
እናም ባለሙያዎቹም ተሳፋሪዎቹም ሴቶች ብቻ የሆኑበት የትናንቱ የባንኮክ በረራ መልእክቱ ሰፊ እንደሚሆን ተገልጿል። አየር መንገዱም ይሄው መልእክት ለዓለም ሁሉ እንደሚደርስ ተስፋ አድርጓል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1430 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምጽ ራዲዮ ልዩ ፕሮግራም የዛሬው ዝግጅት ተጠናቋል። በመስክና እዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም ለዚህ ምሽት የምሰናበታችሁ ሳስተናግዳችሁ የቆየሁት ሰለሞን ክፍሌ ነኝ። ፕሮግራሙን የመራችልን ብርሃን ኃይሉ ናት። መልካም ምሽት።
This program has come to you from the Voice of America, Washington.